ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ሚያዝያ 19 2016 ዓመተ ምህረት ዝግጅታችን ጀመረ።
ወደ ሃይባይ ያቺን የምትበት ሁኔታ ነው እየተስተዋለ ያለው። ይሄን በእለተለት ምርጫችን የምናየው የደገፈ ችግር ቢሆን ነው።
ሰዎች በሙስና ተያዙ ሲባል ዜና ሰምተን ከሆነ በተለያዩ የፖለቲካ ምክንያቶች ወይም በሆነ ምክንያት ይወጣሉ እንጂ ሲቀጡ እና ትምርታዊ ሆኖ ለዚህ አይነት ነገር ውስጥ መሳተፍ ጦስ አለው ቢባልም ደረጃ ላይ የደረሰን አይደለም።
ብዙ እንደሚቀራት ባስብም እንዲሁም ደግሞ ተፈጽሞ የተባሉ ወንጀሎችን ከስር ከስር ክትትል እየተደረገ ምርመራ እየተከናወነ የህግ ተጠያቂነት ማረጋገጥ እስከተቻለ ድረስ ሙስናን መቀልበስ ይቻላል የሚል ሐሳብ ነው ያለኝ።
ቀደም ሲል የሰማችኋቸው የትራንስፓረንሲ ኢትዮጵያ ዋና ዳይሬክተር አቶ ሳሙኤል ካሳሁን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ስራ አስፈጻሚ አባል አቶ ግርማ ሰይፉና በፍትህ ሚኒስቴር በሙስና ወንጀል ጉዳዮች ዳይሬክቶሬት ከፍተኛ አቃቤ ህግ የሆኑትን አቶ ገብረ እግዚአብሔር ወልደ ገብርኤልን ነው። የአሜሪካ ድምጽ እንግዶችን ጋብዞ በኢትዮጵያ ያለውን የሙስና ሁኔታ በተመለከተ ካደረገው ውይይት የተናገሩትን ነው ቀደም ብለን ያሰማናችሁ። በምሽቱ ታደምጣላችሁ። ጤና ይስጥልን የተከበራችሁ አድማጮች፣ እንደምን አመሻችሁ። የምሽቱን ስርጭት በመምራት አብሬያችሁ የምቆየው ደረጀ ደስታ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን በዌብሳይታችን amharic.voanews.com ላይ በቀጥታ በመደመጥ ላይ ይገኛል። እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ሐማስ በቅርቡ ላቀረበው የተክሳቁ መቀድ ቀዳሜ ለት ከእስራኤል ባለስልጣን ምላሽ ማግኘቱንና ምላሽ ከመስጠቱ በፊት ግን ዝርዝሩን እንደሚያጠናው የቡድኑ ምክትል የጋዛ ኃላፊ ባወጡት መግለጫ አስታውቋል። በአሁን ወቅት በኳታር የሚገኙት ካሊል አልሃያ ሐማስ ለግብጽና ለኳታር አሸማጋዮች ላቀረበው ምክረ ሐሳብ እንደ አውሮፓውያን አቆጣጠር ሚያዝያ 13 ከጽዮናዊ ወራሪ ይፋዊ ምላሽ አግኝቷል ማለታቸው ቡድኑ ባሳተመው መግለጫ ተገልጿል። ሐማስ ማንኛውም ስምምነት ጦርነቱን ማስቆም አለበት የሚለውን አቋሙን ይዞ እንደቀጠለ ነው። የግብጽ ልዑካን ቡድን ግጭቱን ለማስቆምና ታጋቾችን ለማስመለስ እንደ አዲስ ድርድር ማስጀመር በሚቻልበት ሁኔታ ከእስራኤል ባለስልጣናት ጋር ለመወያየት አርብ ዕለት ወደ እስራኤል አቀንቷል። ሐሙስ ዕለት ዩናይትድ ስቴትስና ሌሎች 17 ሀገራት ቀውሱን ለማስቆም ሐማስ ሁሉንም ታጋቾች እንዲለቅ ጠይቀዋል። ሐማስ በበኩሉ በማንኛውም ዓለም አቀፍ ጫና እንደማይሸነፍ አመልክቶ የህዝባችንን ፍላጎትና መብት ላገናዘበ ሐሳብና እቅድ ግን ክፍት ነን ሲል አመልክቷል። በዩናይትድ ስቴትስ እየተዛመተ የመጣውን ወረርሽኝ ለመረዳትና ለማስቆም የአሜሪካ የጤናና የግብርና ባለስልጣናት በወተት ላሞች ላይ በርድ ፍሉ የተሰኘውን የወፍ ጉንፋን በሽታ ምርመራ እያካሄዱ ነው። ባለስልጣናቱ እስካሁን ወደ ሰዎች የመዛመቱ ስጋት ዝቅተኛ ነው ቢሉም የሳይንስ ባለሙያዎች ግን ቫይረሱ በቀላሉ ራሱን ሊለውጥና ወደ ሰዎች ሊዛመት ይችላል ሲሉ ስጋታቸውን እየገለጹ ነው። AH5N1 የተሰኘው የቫይረስ አይነት በ8 ግዛቶች ውስጥ በሚገኙ ወደ 30 የሚጠጉ የወተት ላሞች ውስጥ ተገኝቷል። የተዳከመ ወይም አቅም የሌለው የቫይረሱ ዝርያም ግሮሰሪ ውስጥ በሚሸጡ ወተቶች ውስጥ ተገኝቷል። እስካሁን የተደረጉ ምርመራዎች የቫይረሱ ምልክት የማያሳዩትን ጨምሮ በላሞች መካከልና በላሞችና በወፎች መካከል እየተዛመተ መሆኑን አመልክተዋል ሲል የዩናይትድ ስቴትስ የግብርና ሚኒስቴር መስሪያ ቤት አስታውቋል። ከሰኞ ጀምሮ በመቶዎችና በሺዎች የሚቆጠሩ የሚያጠቡ ላሞች ወደ ተለያዩ የአሜሪካ ግዛቶች ከመንቀሳቀሳቸው በፊት ምርመራ ሊደረግላቸውና ቫይረሱ እንደሌለባቸው ማረጋገጫ ሊሰጣቸው እንደሚገባ የፌደራል መንግስት አዲስ ትዕዛዝ አውጥቷል። በአሁን ወቅት ፈልቶ የቀዘቀዘ ወተት መጠጣት ችግር እንደማያስከትል የገለጹት የጤና ባለሙያዎች ሆኖም ህብረተሰቡ ያልፈላ ወተት ከመጠጣት እንዲታቀብ አስጠንቅቀዋል። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በመላው ዩናይትድ ስቴትስ የሚገኙ ዩኒቨርሲቲዎች በእስራኤልና በሐማስ መካከል የሚካሄደውን ጦርነት ተቃውመው የሚያካሂዷቸው ሰልፎች ቅዳሜ ለተም ቀጥለዋል። በአንዳንድ ቦታዎች ከአድማ በታኝ ፖሊሶች ጋር ግጭት ውስጥ የገቡት ተማሪዎች ሰልፉን አጠናክረው እንደሚቀጥሉ ቃል የገቡ ሲሆን በርካታ መምህራን የዩኒቨርሲቲዎቹ ፕሬዝዳንቶች የተቃውሞ ሰልፎቹን ለመበተን ፖሊስ መጥራታቸውን አውግዘዋል። ኮሎምቢያ ዩኒቨርሲቲ ኒውዮርክ ግዛት በሚገኘው ትምህርት ቤቱ ቅጥር ግቢ ውስጥ ድንኳን ተክለው ተቃውሞ ያካሄዱ ካሉ የፍልስጤም ደጋፊ ተማሪዎች ጋር ድርድር ማካሄዱን በቀጠለበት ወቅት የዩኒቨርሲቲው አስተዳደር ምክር ቤት የትምህርት ቤቱን አመራር የሚፈትሽ ግብረ ኃይል እንዲቋቋም ውሳኔ ያሳልፏል። የዩኒቨርሲቲው አመራር ባለፈው ሳምንት የተካሄደውን የተቃውሞ ሰልፍ ለመበተን ፖሊስ መጥራቱን ተከትሎ ግብግብ መፈጠሩና ከመቶ በላይ ሰዎች መታሰራቸው ይታወሳል። በመላው ዩናይትድ ስቴትስ የሚካሄዱ የተቃውሞ ሰልፎች ትምህርት ቤቶች ከእስራኤል ጋር ያላቸውን የገንዘብ ትስስር እንዲያቋርጡና ግጭቱን እያባባሱ ነው ካሏቸው ተቋማት እንዲርቁ እየጠየቁ ናቸው። አንዳንድ የአይሁድ ተማሪዎች በበኩላቸው ተቃውሞዎቹ ወደ ጸረ ሴማዊነት በመሸጋገራቸው ወደ ዩኒቨርሲቲዎቹ ለመግባት ፍርሃት እንዳደረባቸው ተናግረዋል። በመጨረሻም ከ6 እስከ 8 የሚደርሱ ፍልስጤማውያን አትሌቶች በፓሪስ ኦሎምፒክ ላይ ይወዳደራሉ ተብሎ ይጠበቃል። አንዳንዶቹ በውድድሩ ላይ ለመሳተፍ ብቁ ሆነው ባይገኙ እንኳን ባለም አቀፉ የኦሎምፒክ ኮሚቴ እንደሚጋበዙ የተቋሙ ፕሬዝዳንት ቶማስ ባች አስታውቀዋል። ባች የኦሎምፒክ ኮሚቴው በዩክሬን ላይ በተደረገ ወረራ ምክንያት ሩሲያን ያስተናገደበት መንገድ እስራኤል በጋዛ ከመታከይደው ጦርነት በተለየ ነው የሚለውን ክስ ውድቅ አድርገዋል። ሩሲያ ባካሄደችው ወረራ ምክንያት በበርካታ ዓለም አቀፍ ስፖርት ውድድሮች እንዳትሳተፍ ማዕቀብ የተጣለባት ሲሆን አትሌቶቿ እንደ አውሮፓውያን አቆጣጠር በ2024 በፓሪስ በሚካሄደው ኦሎምፒክ የሩሲያን ሰንደቅ ዓላማ ወክለው እንዳይወዳደሩ ታግደዋል። አድማጮች ለሰዓት ያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ።
በ19 በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ሚያዝያ 19 2016 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ የተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ ገጻችን @voaamharic ላይ ይደመጣል። አሁን የምሽቱ ቀዳሚ ወደ ሆነው ዝግጅት እናልፋለን። ሙስና በኢትዮጵያ ያለበት ደረጃና የደቀነው አደጋ። ኢትዮጵያ ለሙስና ወንጀሎች ያላት ተጋላጭነት በየጊዜው እየጨመረ መጥቷል ሲል ትራንስፓረንሲ የተባለው ዓለም አቀፍ ተቋም ይገልጻል። የአሜሪካ ድምጽም በዚህ ጉዳይ ጋብዞ ያወያያቸው ተሳታፊዎችም በመንግስታዊ ያገልግሎት መስጫዎች ጨምሮ በተለያዩ ዘርፎች ሙስና እየጨመረ መጥቷል ሲሉ ተናግረዋል። ውይይቱን ያዘጋጀው አስማማው አየነው ነው። ከእንግዶቹ ጋር ያደረገው ቆይታ ቀጥሎ ወደ እናንተ ይደርሳል።
በኢትዮጵያ በአሁኑ ወቅት የመንግስት አገልግሎት ለማግኘት ሲፈልግ አገልግሎት ሰጪዎች ከአሰራር ውጭ ገንዘብ ይጠይቃሉ የሚሉ ቅሬታዎች ተደጋግሞ ይነሳሉ። አዲስ አበባ ከተማን ጨምሮ በርካታ ክልሎችም በዚህ አይነት ተግባር ላይ የተሳተፉ ሰራተኞችና አመራሮች ላይ እርምጃ መውሰዳቸውን ሲገልጹ ቆይተዋል። አንዳንዶች ግን ይህን ሁኔታ ሙስና በሚል ከሚታወቀው በትልቅ ዘርፎች ላይ ከሚደረግ ስርቆት ወይም ግራንድ ኮራፕሽን ከምንለው ማለት ነው ባለፈ ችግሩ መንግስታዊ መዋቅርን የያዘ መጥቷል ሲሉ የሚያነሱም አሉ። በአንጻሩ በእንግስ ሙስና ብሔራዊ ደህንነት ስጋት ነው በሚል ብሔራዊ ኮሚቴ አቋቁሞ ወደ ስራ ገብቶ እንደነበር መግለጹም የሚታወስ ነው። ሰላም ጤና ይስጥልኝ አድማጮቻችን፣ እንደምናላችሁ። አስማማየ ነው ነኝ። ባለፈው ሳምንት የመሬት ፖሊሲ የተመለከተው ውይይት ወደ እናንተ ማድረሳችን ይታወሳል። ዛሬ ደግሞ ሙስናን በኢትዮጵያ ያለበት ደረጃና የደቀነው አደጋን የሚፈትሽ ውይይትን ወደ እናንተ የምናደርስ ነው የሚሆነው። በዚህ ጉዳይ ላይ ሶስት እንግዶችን ጋብዣለሁኝ። የመጀመሪያው እንግዳችን አቶ ሳሙኤል ካሳው ናቸው። ትራንስፓረንሲ ኢትዮጵያ በተባለው ተቋም ዋና ዳይሬክተር ናቸው። ትራንስፓረንሲ ኢትዮጵያ የሙስናን በመከላከል ሂደት ውስጥ ያሉ ጥናቶችና ሌሎችን በመስራት የሚታወቅ ተቋም ነው። አቶ ሳሙኤል እንኳን ወደዚህ ውይይት በሰላም መጡ። ለዚህ ውይይት ፈቃደኛ ስለሆኑ በጣም አመሰግናለሁ። በአሜሪካ ድምጽ አድማጮቻችን ስም
አመሰግናለሁ።
ሁለተኛው እንግዳችን በዚህ ጉዳይ ላይ በተደጋጋሚ የተለያዩ ሪፖርቶችን እና መግለጫዎችን ሲያወጣ የኢትዮጵያ ዜጎች ለማህበራዊ ፓርቲ እናቃለን። በዚህ ውይይት ላይም እንዲሳተፉ በጋበዝነው መሰረት አቶ ግርማን በዚህ ውይይት ላይ እንዲሳተፉ እርሳቸውን ሰጥተውናል። አቶ ግርማ ሰይፉን የዜማ ፓርቲ ስራ አስፈጻሚ አባል ናቸው። መንግስታዊ በሀገር ደግሞ የአዲስ አበባ ከተማ ኢንቨስትመንት ኮሚሽነር ናቸው። በዚህ ውይይት ላይ የዜማ ፓርቲ ስራ አስፈጻሚ አባል በመሆናቸው ከፓርቲው ጋር ባለው ትስስር ነው በዚህ ውይይት ላይ የሚሳተፉት። አቶ ግርማ የአሜሪካ ድምጽ ባዘጋጀው በዚህ ውይይት ላይ ለመሳተፍ ስለመጡ በጣም አመሰግናለሁ።
እኔም ስለጋበዛችሁ አመሰግናለሁ።
ሶስተኛው እንግዳችን አቶ ገብረ እግዚአብሔር ወልደ ገብርኤል ናቸው። አቶ ገብረ እግዚአብሔር ወልደ ገብርኤል በፍትህ ሚኒስቴር በሙስና ወንጀል ጉዳዮች ዳይሬክቶሬት ከፍተኛ አቃቢ ህግ ናቸው። አቶ ገብረ እግዚአብሔርም በዚህ አዘጋጀነው ውይይት ላይ ለመሳተፍ ስለመጡ በጣም እናመሰግናለን።
እኔም አመሰግናለሁ።
እንግዶችን አስተዋውቃለሁ። አሁን ቀጥታ ወደ ውይይቱ እንገባለን። ከወደ ውይይቱ ከመግባታችን በፊት ለአድማጮች ግልጽ ለማድረግ እንግዲህ በዚህ ውይይት ላይ የጸረ ሙስና ኮሚሽን ኃላፊዎችን ለማካተትም የአሜሪካ ድምጽ ከፍተኛ ጥረት አድርጎ ነበር። ነገር ግን ፈቃደኛ ባለመሆናቸው ውይይቱ ላይ ማሳተፍ አለመቻላችን አስቀድመን ማሳወቅ እንወዳለን። በውይይታችን ውስጥ በዋናነት በእነዚህ ጉዳዮችን እያነሳን በዚህ ላይ ሀሳቦችን የምንሰጥ ነው የሚሆነው። በተለይ ሙስናን በተመለከተ ቅድም ባነሳሁት ርዕሰ ጉዳይ ላይ ማለት ነው። ስለዚህ የውይይት ርዕሰ ጉዳዮቻችን እንጀምራለን። ከአቶ ሳሙኤል ከእርስዎ ልጀምርና ትራንስፓረንሲ ኢንተርናሽናል እርስዎ የሚመሩት እንግዲህ የኢትዮጵያን ቅርንጫፍ ነው እና የሀገሮችን የሙስና ተጋላጭነት ሪፖርት ያነሳል እና በቅርቡ እንኳን በ2023 በሚል ባለፈው የፈረንጆች ዓመትን ያወጣው ሪፖርት ላይ ኢትዮጵያን በ37.98 ደረጃ እንደያዘች ያነሳው ነገር አለ እና በኢትዮጵያ አሁናዊ የሙስና ሁኔታ ያለበት ደረጃ ምን ይመስላል? ተጋላጭነቱም አጠቃላይ ከእናንተ ሪፖርት እንነሳና በዛ ላይ እንወያያለን።
እሺ፣ አመሰግናለሁ። እንግዲህ የተለያዩ ሀገራዊና ዓለም አቀፋዊ ጥናቶች እኛም የምንሰራው የምንሰጣቸው አገልግሎቶች እንዲሁም የዕለት ተዕለት የህይወት ምልከታዎቻችን እንደሚያሳዩት ሙስና በሀገራችን በሁሉም መገለጫዎቹ እየገዘፈ እንደመጣ ነው። በሁሉም መገለጫዎቹ እንግዲህ በባይበሪውም በለው በኢንቫይሮንመንቱም በኒፖቲዝሙም በማኒፌስቶንሱም በሁሉም መገለጫዎቹ በጣም እየገዘፈ እንደመጣ እንዳለ ነው የሚያሳየው። የግሎባል ኮአሊሽናችን ትራንስፓረንሲ ኢንተርናሽናል በየአመቱ የሚሰራው ኢትዮጵያ የሚባለው ጥናትም ይህንኑ እየገለጸ ያለው ባለፉት 3 ዓመታት ጥናቱ ሀገራችን በጣም እየተንሸራተተች እንዳለ ነው። እንግዲህ ዶክተር አብይ ወደ ስልጣን በመጡባቸው የመጀመሪያዎቹ 2 ዓመታት የተሻሉ ጣቶች መጥተው ነበር። ከዛ በኋላ ባለው ሁኔታ ግን በጣም እየተንሸራተተች ቅድም እንዳንደገለጸው በዚህ አመት 98ኛ ደረጃ ላይ ከ180 ሀገር 98ኛ ላይ መተናል ማለት ነው። በባለፉት አመታት 94 ከዛ በፊት በነበረው 87ኛ ደረጃ ሁላ ደርሰን የመጣንበት የደረስንበት ጊዜ ነበር። አሁን ግን እየተንሸራተትን ነው። አሁንም በዚህ ሁኔታ ከቀጠለ ኢንፍሌሽኑ በጣም ሻርፕ እንደሚሆን እገምታለሁ። ከዚህ የበለጠ አዘቅት ውስጥ እንደምንገባ ነው የሚታየው። ምክንያቱም አሁን በሁሉም ዘርፍ ሬቦች ሀይ ባይ እያቂን የመጡበት ሁኔታ ነው እየተስተዋለ ያለው። ይሄ በጥናቶችን በምንሰጣቸው አገልግሎቶችን ጥናትና ምርምሮችን በእለት ተዕለት ምርቶችንም የምናየው የደገፈ ችግር እየሆነ ነው። እንግዲህ በዚህ ደረጃ ላይ ያለ ብለን ነው የምንገልጸው። ማህበረሰብ እጅግ በጣም ተፈር እያደረገ ነው። አሁን አገልግሎት እንደ መብት የማግኘት ነገሩ በጣም እየጠፋ እየመጣበት ነው። አገልግሎትን መብትን በገንዘብ እየገዛ ያለበት ሁኔታ ነው ያለው ማህበረሰቡ እያቅጣቸው እጅግ በጣም የሚገርም ደረጃ ላይ እየደረሰ ነው። እኛ አንድ የምንሰጠው አገልግሎት አላት የሚባል የነጻም የህግና የህግ ምክርና ድጋፍ አገልግሎት እንሰጣለን። በሱ ሰርቪሳችን በየቀኑ የሚመጡ ምሬቶች፣ ኮምፕሌንቶች ችግሩ ክለት ወድለት እየገዘፈ እንዳለ የሚያሳዩ ነው። ይኸው ይሄ የሁላችን የለቀበት ኑሮ እንደመሆኑ መጠን ችግሩ በየአቅጣጫው እየገዘፈ ያለበት ሁኔታ ነው የሚስተዋለው።
እሺ፣ የአገልግሎት አሰጣጥን ጨምሮ በተለያየ መልገድ እንዳለ ያነሱታቸው ጉዳዮች አሉ እና ዋና ዋናዎቹ ችግሮቹ የሚታዩባቸው የሚባሉ ዘርፎች ምንድን ናቸው? አቶ ሳሙኤል፣
እንግዲህ ቅድም ያልከው ይህ የአገልግሎት አሰጣጥ ዘርፉ እጅግ በጣም የወረደበት ጊዜ ነው። አሁን የትም ሄደህ አገልግሎት ሰጪ ተቋማት ይፋ ገንዘብ የሚጠይቁበት ሁኔታ ነው እየተስተዋለ ያለው ብለው ኢሚግሬሽን ልማት ተቋማት ሁላ እንዲህ እንደነሱ ችግር እየተስተዋለባቸው ነው ያለው።
አቶ ሳሙኤል በሰጡን ሀሳብ ላይ ምናልባት አቶ ግርማ የሚጨምሩት ነገር ካለም ሊያነሱልን ይችላሉ። በእናንተ በኩልም ከዚህ በፊት በመንግስታዊ መዋቅሮች ድጋፍ የሚደረጉ የህገወጥ መሬት ወረራና የጋራ መኖሪያ ቤቶች ይደላል በተያዘ የጥናት ውጤትን ከአራት በፊት የደረገው ማንሳት እንችላለን። ከዛም ባለፈን በተለያዩ መግለጫዎች ስታነሱ ነበርና የሙስናን ሁኔታ እንዴት ነው የሚገልጹት? ፓርቲያችሁ እንዴት ነው የሚረዳው?
አመሰግናለሁ አስማማው። እኛ የህልውና አደጋ ከሚጋርጡብን ነገሮች አንዱ በተለይ ደግሞ ድሆችን የበለጠ ድሃ እያደረገ ዜጎች የማህበራዊ ፍትህ የማያገኙበት ደረጃ ላይ ያደርሳቸው ከሚችሉት ነገሮች አንዱ ሙስና ነው ብለን ነው የምናምነው። እያቆላመጥን እንድንጠራውም አያስፈልግም በሚልኛ ሌብነት ነው የምንለው። እና ይህንን ጸያፍ ተግባር መከላከል አለብን። የምንከላከለው ግን በአንድ በጸረ ሙስና በሚባል ተቋም ብቻ ሳይሆን በአጠቃላይ እንደ ህብረተሰብ ይህንን ነገር የሚጠየፍ ማህበረሰብ ስንገነባ ነው ብለን እናምናለን። ያው ሙስና አለ ወይ ደግሞ ችግር ውስጥ የምንገባ አይመስለኝም። እና አለ በደንብ ነው ያለው። ያለው ደግሞ በአገልግሎት ሰጪዎች በመንግስት ተቋማት ብቻ አይደለም። እኛ ሙስና አደጋ ነው ብለን እንትን እናደርጋለን። መገለጫዎቹ ያው ከተማ ውስጥ የሚታወቁ ናቸው። ከተማ ውስጥ አንዱ እኔ እንደ ከተማ መስተዳድርን በደንብ የምናውቃቸው ከመሬት ጋር የተያያዙት ሙስናዎች ናቸው። በተለይ የመንግስት ፈቃድ አሰጣጥ ያለባቸው ቦታዎች ላይ ፈቃድ ከመስጠት ጋር የተያያዙ ችግሮች አሉ። ይሄ ብቻ አይደለም። በዋነኝነት ህብረተሰቡን በተለይ በኢኮኖሚ ደካማ የሆነውን የህብረተሰብ ክፍል በእለት ከእለት ኑሮ በቅርብ ከሚያገኘው በወረዳ ደረጃ ለሚያገኛቸው አገልግሎቶች አፋጣኝ ምላሽ አያገኝም። አፋጣኝ ምላሽ ስለማያገኝ በተለያየ የምልጃ መንገድ የሚሄድ ሁኔታዎች አሉ። ያው ችግሩ የአገልግሎት ሰጪዎቹ የተቋማቶቹ ብቻ አድርገን ካየ ነው መፍትሄ አናመጣም። ብዙዎቹ ህጋዊ ያልሆነ ጥያቄዎቻቸውንም እንዲስተናገዱ በዚህ አይነት መስመር ስለሚንቀሳቀሱ ሰጪም ተቀባይም ያለበት እና ሲሪየስ የሆነ ስራ የሚፈልግ ችግራችን መሆኑን አምነን ነው እኛ የምንንቀሳቀሰው። እንደዛ ነው እኛ የምንረዳው።
ወደ አቶ ገብረ እግዚአብሔር ሊድና ከፍትህ ሚኒስቴር አንጻር ከህጎችም አንጻር ሙስናን በተመለከተ ለመከላከል የወጡ ህጎች ምንድን ናቸው? በዝርዝር እንኳን ባንመለከታቸው በእርግጥ እነዚህ ህጎች ለመከላከል የሚያስችል ተግባራዊነት አላቸው ወይ? ከዚህ ጋር የተያዘ እናንተም የሰራችሁ ጥናት ካለ አቶ ገብረ እግዚአብሔር።
አመሰግናለሁኝ። አስቀድሞ ከተነሳው ጥያቄ ጋር በቀጥታ ምላሽ ወደ መስጠት ከመሸጋገሬ በፊት አሁን እንደገለጽከው ያው አንዲት ሀገር ሙስናን ከመከላከል አንጻር ምን ምን አይነት እርምጃዎች ነው መውሰድ ያለባት የሚለውን አያይዘን መመልከት ያለብን አንደኛ ከህግ ማዕቀፎች ነው፣ ሁለተኛ ከተቋማዊ ስርዓት ነው። ከነዚህ ሁለቱም አንጻር ኢትዮጵያ ምን አይነት እርምጃ ወስዳለች የሚለው ነጥብ ስንመለከት ሙስናን ለመከላከል በዓለም አቀፍ ደረጃ ያስችላል ተብሎ ዓለም አቀፍ ቅብልነትም ያገኘ የተባበሩት መንግስታት ድርጅት የጸረ ሙስና ኮንቬንሽን ፈርማ የህጎቹ አካል አድርጋለች። እንዲሁም የአፍሪካ ህብረት የሙስና መከላከያና መዋጊያ ኮንቬንሽንን ተቀብላ የህጎቹ አካል አድርጋለች። ሌሎችም ከዚሁ ከሙስና መከላከልና መዋጋት ጋር ተያይዞ የተፈረሙና የጸደቁ ዓለም አቀፍ ስምምነቶች አሉ። ወደ ብሔራዊ ህጎቻችን ስንመጣ ድሮ ጀምሮ ከታሪካዊ ዳራው ስንመለከተው ከንጉሠ ነገሥት አፄ ኃይለ ሥላሴ ጀምሮ ሲወጡ የነበሩ ህጎች ነበሩ። አሁን በተግባር ስንሰራበት እየሰራንበት የምንገኘው አዋጅ ቁጥር 881 ዝባር 2007 የተባለው የሙስና ወንጀሎችን ለመደንገግ የወጣ አዋጅ ነው። ከዚህ አንጻር ቅድም ከጠቀስኳቸው ዓለም አቀፍ ስምምነቶች ጋር ተስማምቶ ተዋህዶ የወጣ ህግ ነው ብለን መውሰድ እንችላለን። ምናልባት በዓለም አቀፍ ደረጃ ሙስና ተብሎ የተለዩ የሙስና ወንጀሎች በዝርዝር ያስቀመጠ እንደመሆኑ መጠን ይሄ በዩኤንኦዲሲም የተለያዩ ምዘናዎች የተደረገበት ሌጅስሌቲቭ ኢምፕሊመንቴሽን የሚባለው የኢትዮጵያ ያለችበት ደረጃ ጥሩ እንደሆነ ነው መመልከት የምንችለው ማለት ነው። ከተቋማት አንጻር ስናየው ሙስናን ለመከላከል ከተቋቋሙ ተቋማት አንጻር ስናየው ስነ ምግባርና ጸረ ሙስና ኮሚሽን የተባለው ጥቆማን ከመቀበል ጀምሮ እንዲሁም ትምህርትና ስልጠና ከመስጠት የተለያዩ ስራዎችን ለመስራት ከሙስና መከላከል ጋር ተያይዞ የተቋቋመ ተቋም እንደመሆኑ እንዲሁም ደግሞ ከወንጀል ምርመራና ክስ እንዲሁም ደግሞ ክርክር ጋር ተያይዞ በፍትህ ሚኒስቴር ስር የሙስና ወንጀሎች ዳይሬክቶሬት ጀነራል እየሰራ ይገኛል። ስለዚህ ኢትዮጵያ እንደ ሀገር በተቋምም በህግም ደረጃ ጥሩ ሂደት ላይ ትገኛለች ጥሩ ደረጃ ላይ ትገኛለች ብዬ መጥቀስ እችላለሁ ማለት ነው። በተግባር ሙስና እንዴት ነው በሀገራችን የሚለው ያው እንግዲህ ሙስና በየጊዜው መልኩ ቅርጹን እየቀያየረ መፈጸሙ የማይቀር ነው። ዋናው ነገር እዚህ ላይ መመልከት ያለብን ሙስና ይፈጸማል ወይስ አይፈጸምም የሚለው ላይ ሳይሆን ትኩረት ማድረግ ያለብን ሙስና ወንጀል መፈጸሙን ተከትሎ ተጠያቂነትን ማረጋገጥ የተቻለ ነው ወይስ አይደለም የሚለው ላይ ትኩረት ማድረግ የተቻለ ይመስለኛል። ይህ ያው የህብረተሰብ ተሳትፎን ጨምሮ እንግዲህ አንድ ሙስና ወንጀል ተፈጽሟል ተብሎ ምርመራ የሚጀምርበት የራሱ የሆነ መንገዶች አሉ። በተለያዩ መንገዶች ጥቆማ ሊቀርብ ይችላል። ይህም ፖሊስ አቃቢ ህግ በራሱ መንገዶች የሚደርስባቸው የወንጀል ተግባራት ሲኖሩም ምርመራ እንዲጀመር ሊሰራ ይችላል። የተለያዩ ሌሎች ስቴክሆልደሮች ወይም ደግሞ ባለድርሻ አካላት የምንላቸው ከፌዴራል ዋና ኦዲተር ጀምሮ ሌሎች አካላት እንዲሁም ደግሞ እያንዳንድ ተቋማት ደግሞ የራሳቸው ውስጥ ኦዲተር ስላላቸው በእነዚህ ኦዲተር መነሻ ተደርጎ የሙስና ወንጀል ምርመራ የሚጀመርበት ክስ የሚመሰረትበትና ያው ክርክር ተከናውኖ የመጨረሻ ውሳኔ የሚሰጥበት ሁኔታ ስላለ ከዚህ አንጻር ኢትዮጵያ ጥሩ ደረጃ ላይ ትገኛለች ብዬ አስባለሁኝ። ቀደም ያሉ ተሳታፊ ከትራንስፓረንሲ ኢንተርናሽናል ጋር ተያይዞ የወጣው ሪፖርት ያውን የሚመለከተው ነበር። በኢትዮጵያ አቆጣጠር የ2015 ይመስለኛል ሪፖርቱ በ37.98ኛ ደረጃ ላይ እንደምትገኝ ኢትዮጵያ ያሳያል ሪፖርቱ። ከዚህ በፊት ትክክል ነው ወደ 94 እስከ 87 የደረሱበት ጊዜም ነበረ። እንደገና ደግሞ ወደ 103 104 ደግሞ ወጣንበት ጊዜም ስለነበረ ያው ዝሮ ዝሮ ይሄ አማካኝ ውጤት ነው ብዬ ነው የማስበው። ብዙ እንደሚቀራት ባስብም እንዲሁም ደግሞ ተፈጸመ የተባሉ ወንጀሎችም ከስር ከስር ክትትል እየተደረገ ምርመራ እየተከናወነ የህግ ተጠያቂነትን ማረጋገጥ እስከተቻለ ድረስ ሙስናን መጠልበስ ይቻላል የሚል ሀሳብ ነው ያለኝ።
እሺ፣ አድማጮች እየተከታተላችሁ ያላችሁት ሙስና በኢትዮጵያ ያለበት ደረጃ እና የደቀኑ አደጋ ምንድነው በሚለው ጉዳይ ላይ የአሜሪካ ድምጽ እንግዶችን ጋብዞ በዚህ ላይ ያደረገ ያለውን ውይይት ነው። አቶ ሳሙኤል ወደ እርሶ ልምጣና አሁን አቶ ገብረ እግዚአብሔር ሲያነሱ የኢትዮጵያ ያለችበትን ሁኔታ በተሻለ መንገድ እንደሆነ ገልጸዋልና ቀደም እርሶ ደግሞ ያነሷቸው ችግሩ ሰፊ ነው የሚል ነገር አንስተዋል። ከዚህ አንጻር ምናልባት የሚሉን ነገር አለ?
እሺ፣ አቶ ገብረ እግዚአብሔር ያሉት ልክ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመምጣታቸው በፊት በጣም ዝቅተኛ ደረጃ ላይ የነበርንባቸው ጊዜዎች ነበሩ። ለምሳሌ ጠቅላይ ሚኒስትር አብይ ስልስ አመት ላይ ኢትዮጵያ የጎጠት እንደሚያሳየው የፕራራሽን ፕሮፌሽን ኢንዴክስ ውጤት እንደሚያሳየው 114ኛ ደረጃ ላይ የነበር ነው። 180 ሀገሮች ማለት ነው። ይሄ በጣም ዝቅተኛ ከሚባሉት ሀገሮች መካከል ነው የነበር ነው። እንግዲህ ዶክተር አብይ የመጡበት አመት ፐርፎርመንስ ማለት የመጡበት አመት ውጤት ማለት ከእሳቸው ከመምጣታቸው በፊት አንድ አመት በፊት የነበረው ፐርፎርመንስ ማለት ነው። ስለዚህ እዛ ደረጃም ላይ ነበርን። ግን ዶክተር አብይ ስልጣን ከመጡ በኋላ ጥሩ ለውጦች አምጥተን ነበረ። ለምሳሌ እሳቸው ከመጡ ከአንድ አመት በኋላ ወደ 94ኛ ከዛ በኋላ 96ኛ ከዛ በኋላ ባለው አመት 94ኛ ከዛ በኋላ ከዛ ባለው አመት እንግዲህ ትልቁ ውጤታችን ነው ወደ 87ኛ መተን ነበር። ከባለፉት ሁለት አመታት እንደገና በጣም አሽቆልቶ በባለፈው አመት ወደ 94 ተመልሰን ነበር። ዘንድሮ ደግሞ ቆልቆለን ወደ 98 እንግዲህ ይሄ ቁጥር ነው። አንድ ነገር ደግሞ ምዝን ጋር የሚመጣው ይህ ጥናት የሚያቀራው ፐርሰፕሽን ነው። መሬት የረረ የወረደውንም ነገር ግን አብሮ ማየት ያስፈልጋል። መሬት ላይ ያለው አዝማ ለመውለት ሁላችንም የምንኖርበት ዓለም እንደመሆኑ መጠን የምናየው ነው። ከዛ በተጨማሪ ትራንስፓረንሲ ኢትዮጵያ የተለያዩ አገልግሎቶች ይሰጣል። በአገልግሎት ውስጥም የሚያቸው የተለያዩ ጭምሮች አሉ። ሆኖ ማለት መንግስት በተለያየ ጊዜ የተለያየ ሙከራ እየሞከረ እንዳለ ሁላችንም የማንክደው ሀቅ ነው። ይቀጥል ይበል የሚያሰኝ ነው። ግን ስንታ መሬት ላይ ያለው ጭምግነት ደግሞ ከመቶ ወደ መቶ እያበጠ ነው። እጅግ በጣም ወደ ከፋ ደረጃ እየመጣ ነው። አልሞስ ሁሉም ሴክተር በሙድ ደረጃ ላይ እየደረስን ያለንበት ሁኔታ ነው ያለው። ሙከራዎቹ እንዳሉ ሆነው ማለት ነው። በተለይ ደግሞ ቅድም ስትገልጸው የነበረው የዚህ አገልግሎት አሰጣጥ ተፈሩ እጅግ በጣም ከመቼውም ጊዜ በላይ እየመቀየ አሁን በገንዘብ ብቻ የሚገኝበት ሁኔታ እየተስተዋለ ያለበት ሁኔታ ነው ያለው። የተለያዩ ሙከራዎች አሉ፣ ጥሩ ነው። በመንግስት ዘንድ እየተሞከሩ ያሉ ነገሮችን ቅድም ስለው እንደነበረው ጊዜያዊ ብሔራዊ ኮሚቴን ከማቋቋም ጀምሮ በእርግጥ ከዚህ ጎን ግን ወይም ከዚህ በፊት ሊጠበቅ በዚህ ጉዳይ ላይ የተቋቋሙ የፍትህና የዴሞክራሲ ተቋማት የተሻለ የማጠናከር ስራ ማንነታቸውን በአግባቡ እንዲወጡ የማድረግ ስራም አብሮ መሰራት አለበት ብለን ነው የምናምነው። ይኸው ምንድን ነው የሚያሳየው? የተለያዩ ሙከራዎች ቢኖሩም ግሉ የተለያዩ ጥናቶች ኢትዮጵያዊ ብቻ አይደለም በነገራችን ላይ ራሱ ኮሚሽንም የፌዴራል የጸረ ሙስና ኮሚሽንም የጊዜው ሴክተር በዝ ቢሆኑ ጥናቶችን ያሳዩ ያጠናል። እኛም የተለያዩ ጥናቶች እናጠናል። የእኛም ጥናት የፌዴራል ዲስፕሊንዳ ኮራፕሽን ኮሚሽንም ጥናት የሚያሳየው ችግሩ ከዕለት ወደ ዕለት ከአመት ወደ አመት እየገዘፈ እንዳለ ነው። ይህ በፓርቲሽን ስተዲም የተመሰከረ ነው። ግናብስንተን ደግሞ ጥረቶችንም መዘንጋት የለብንም። እነኝህ ጥረቶች ግን እዚህ በተሻለ ሁኔታ ይንቀራሉ። ለአነሳል ካልተሰጠው መንግስት አንበሳውን ድርሻ ውስጥ የዚህን የጠራሚትና ትግል በአግባቡ መምራት ካልቻለ ፎርሹር ከንትን አምንግ ብስል ብስቴት ወደ የተፈረሱ የምንላቸው አሁን ባለው አካሄድ ከሄድን ወደ የተፈረሱ የምንላቸው አገሮች ውስጥ እነሱ መሀል እንደምንሆን ብዙ የሚያጠራጠር ነገር ያለ ነው። እኛው አቶ ገብረ እግዚአብሔር ያሉትንም እንትን ላለ እንስማማለሁ ማለት የተለያዩ ጥረቶች አሉ። ኢትዮጵያ ሀገራችን በነገራችን ላይ የህግ ችግር የለባት። ምናልባት ከተነሳ የአፈጻጸም ችግር ነው ኖር የሚችለው የዚህ ሰዋለው ምሱ ነው እንጂ ህጋዊዝ በጣም ጥሩ ነው። ኤንሃ መሬት ላይ ወርዶ የምናየው ነገር የተለያዩ ጥናቶችን የሚያሳዩት እኛም ግሎባል ኮሊሽናችንን ዓለም አቀፍ ጥምረታችንን የሚሰራቸው ጥናቶች የሚያሳዩት ከዓለም አቀፍ ጥምረቶች የጥናት ተቋማት እየሰሩ ያሉት ውጤት እንደሚያሳየው በጣም ደረጃ ላይ እየደረስን እንድመጣ ነው።
የውጤቶቹ ተፈጻሚነታቸውን በተመለከተ ተግባራዊነቱን በተመለከተ ለብቻው ስለ ደግሞ ሐሳቦችን እንሰጥበት ይሆናል። አሁን አጠቃላይ በኢትዮጵያ ያለው የሙስናን ሁኔታ አደጋው ምን ያክል ነው የሚለው ላይ ሐሳቦችን እንታንጸባርቁ ስለፈለኩኝ ነው። የአቶ ግርማ ወደርሶ ልምጣ። ቀደም አቶ ገብረ እግዚአብሔር አነሳቸውን ሐሳቦች መነሻ አድርጌ አዳቱ ሳሙኤል አንስቻላችሁ ነበር። እርሶስ ከአጠቃላይ ከሙስና ሁኔታ አንጻር ከተነሱ ሐሳቦች አንጻር የእርሶ የሚሉት ነገር ካለ?
አቶ ገብረ እግዚአብሔር ያነሱትን አሁን አቶ ሳሙኤልም ሸከንድ ያደረጉት የህግ ችግር ያለብን አይመስለኝም። ስለዚህ ህጎቹ የዓለም አቀፍ ድንጋጌዎችን ተቀብለን የህጋችን አካል አድርገን መሄዱ ላይ ችግር የለብንም። እኔ እንደነ ሳሙኤል ወይም ደግሞ ተጠርቶ ያልመጣው የጸረ ሙስና ኮሚሽኖችን አጥንተው ሊያረጋግጡልንና በትክክል ሊነግሩን ይገባል ብዬ ማምነው። ሁን ጊዜ ጠቅላይ ሚኒስትሩ ፍሬ በሚያደርጉት ነገር አለ መንግስታዊ መዋቅር ድጋፍ ያለው ሙስና ባለፉት 5-6 ዓመታት ውስጥ አስቁመናል እያሉ ይናገራሉ። ይህንን እንደ ዜጋ ዝም ብለን ልናውቅ አንችልም። በጥናት መደገፍ አለበት። እነዚህ ነገሮች በተለይ ግራንድ ኮራፕሽን ወይም ስቴት ሌቭል ኮራፕሽን የምንላቸው ብዙ የውጭ ምንዛሬ በመንግስት ባለስልጣናትና የመንግስትን መዋቅር በያዙ ሰዎች እየተደገፈ ወደ ውጪ የሚሄድበት እንደዚህ አይነት ነገሮች የመንግስት ፕሮጀክቶች በሙስና ምክንያት ተሽመድምደው የሚቀሩበት እንደዚህ ነገሮች ጥናት ተደርጎ መቅረብ ይኖርበታል። ቅድም እንዳልኩት እነ አቶ ሳሙኤልም የሙስና ተቋማትን ይሄንን ቢያረጋግጡልን ጥሩ ነው ብዬ ነው ማምነው። እኔ ተጠያቂነትን በሚመለከትም አቶ ገብረ እግዚአብሔር ያሉት ጋር የማንስማማው ተጠያቂነት ይረጋገጣል የሚለውን ጥያቄ ስንጠይቅ አዎ የሚል መልስ ለማግኘት አንችልም። ይረጋገጣል ለማለት የማንችለው ሰዎች በሙስና ተያዙ ሲባል ዜና ሰምተን ከሆነ በተለያዩ የፖለቲካ ምክንያቶች ወይም በሆነ ምክንያት ይወጣሉ እንጂ ሲቀጡ እና ትምህርታዊ ሆኖ ለካ እንደዚህ አይነት ነገር ውስጥ መሳተፍ ጦስ አለው የሚባልበት
ደረጃ ላይ የደረሰን አይደለም። ይሄ አካዳሚክ ተቋሙ በተለይ እኛ በአዲስ አበባ ደረጃ በዚህ ጉዳይ በጣም ብዙ ሰራተኞች ይባረራሉ። ግን የህግ ተጠያቂነት ሰምተን አናውቅም። እኔ ቅርብ እንደሆነ ሰው በዚህ ጉዳይ ላይ መረጃ አይኖረኝም። ከፖለቲካ ስልጣናቸው እንደዚህ ምናምን መወገዳቸው እንደተጠበቀ ሆኖ ግን ተጠያቂነት ተረጋግጦ ህዝቡ አውቆ በዚህ አይነት ነገሮች መሳተፍ አደገኛ ነው የሚባለው ነገር መታወቅ ይኖርበታል። አሁን ግን መሬት ላይ ያለው ነገር መሬት ላይ ያለው ሀቅ ግን ከተባለ ዜጎች ጉዳያቸውን ለመፈጸም አገልግሎት የሚሰጡ የመንግስት ተቋማት ጋር ብቻ አይደለም፣ በግል ተቋማትም ጋር በተለይ የግል ተቋማትን የሚያቀርቡት ነገር እጥረት ያለበት ሆኖ ከተገኘ ሰዎች ያለ ምልጃ አይንቀሳቀሱም። ባህል እየሆነ እየመጣ ነው። ሰውም የመስጠት ሌላኛውም ደግሞ አገልግሎቱን በክፍያ ካልሆነ አሰጥም የሚባልበት ደረጃ ላይ እየደረስን ነው የሚሉ ነገሮች አሉ። ይህን ነገር አደገኛ ነው፣ ጥሩ ሁኔታ ላይ ነው ያለ ነው ብለን ተዘናግተን የምንተው ሳይሆን ይሄ ነገር ወደፊት ይሄዳል ነው። እኔ አንድ በሙስና መከላከል ላይ የማልስማማባቸው ነገሮች ሙስና እኮ በፍጹም ማስቀረት አይቻልም የሚል ለሙስና በር የሚከፍት አተያያ ሙስናን መከላከል አንችልም ብለን ሀፈልትድ ሆነ በሙስና ትግል ውስጥ ስንገባ ስለዚህ ለተወሰኑ ሰዎች ይፈቀዳል የሚል ስሜት መልእክት ያስተላልፋል። ስለዚህ መከላከል የማይቻልባቸውን ነገሮች ሰዎች እንትን ያደርጋሉ። ይሄ ሁሉ ሲባል ግን በከተማ መስተዳድር ደረጃ እኛ በተቻለው በምንችላቸው መንገዶች ሁሉ ይህንን ለመዝጋት የሞከረ ውጤት ያገኘንባቸው ቦታዎች አሉ። ሁሉም ነገር ጨለማ ነው ብለን ማለት አንችልም፣ ግን ብዙ መስራትና ህዝቡን ሩሩ ማላደቅ ይኖርብናል ብዬ አስባለሁ።
ምናልባት የከተማ አስተዳደር ያው እርስዎም የሚመሩት ተቋም ስላለ በዛም መነሻ አድርገው እንደነገሩን አገነዘባለሁኝ። ምክንያቱም የከተማ አስተዳደሩ እንደ መንግስት በዚህ አካባቢ ስላካተትናቸው የራሳቸው የሆነ ሀሳብ ይኖራቸዋል። ግን እርስዎ በሚመሩትም ተቋም ስላለ ምናልባት የዛን ምሳሌ አድርገው እንዳነሱልኝ አቶ ግርማን ታሳቢ አድርጋለሁኝ። ቅድም አቶ ግርማም ተደጋጋሚ ስላነሱት የጸረ ሙስና ኮሚሽን ወደ ቀጣዮች ጥያቄዎች ከመሄድ በፊት የእሱን ግልጽ ለማድረግ ያክል አድማጮቻችን፣ ጸረ ሙስና ኮሚሽን በጉዳዩ ዙሪያ አሳወቀናቸው በዚህ ውይይት ላይ እንዲሳተፉ የዋና ኮሚሽነሩን አናግረን ነበር ዶክተር ሳሙኤል። እርሳቸው ምክትላቸው በዚህ ውይይት ላይ እንዲሳተፉ ነግረውን ነበር። ምክትላቸውን አቶ ቪዶን ለማግኘት በርካታ ጥረት አድርገን በስተመጨረሻም ተሳክቶልን እርሳቸውን በመናገርበት ጊዜ ጉዳዩ እርሳቸው እንደማይመለከታቸውና ሌላ ምክትል ኮሚሽነር እንደሚመለከት አናግረው ምላሽ እንደሚሰጡን ገልጸውልን ነበር። ከዛ በኋላም ተደጋጋሚ ጠበቅ ምላሽ ማግኘት አልቻልንም። ለዚህ ነው የጸረ ሙስና ኮሚሽን በዚህ ውይይት ላይ እንዲሳተፍ ከፍተኛ ጥረት አድርገን ፈቃደኛ ባለመሆናቸው ሳይካተቱ ቀርተዋል የሚል ሐሳብ የሰነዘር ነው። ይህን ግልጽ ለማድረግ ፈልጌ ነው። የተጠያቂነት ጉዳይን ቀጥሎ እናነሳዋለን ብዬ አስቤ ስለነበር አቶ ግርማ አሁን በትኩረትም ሐሳቡን አንስተውታልና ወደ አቶ ገብረ እግዚአብሔር ወደ እርስዎ የምመጣው፣ በእርግጥ የተጠያቂነት ጉዳይ በሙስናን በተመለከተ ኢትዮጵያ ውስጥ በእናንተ ተቋም ነው በእናንተ ተጠያቂነቱን በተመለከተ የህግ ጉዳይ የሚሰራውና አለ ወይ ይህንን ተጠያቂነቱን? ቅድም አቶ ግርማ የሚያነሷቸው ሐሳቦችም ስላሉ በዚህ በተጠያቂነት ሙስና ላይ ወንጀል የሳተፉ አካላትን ተጠያቂ ለማድረግ በሚካሄድበት ጊዜ ላይ የፖለቲካ ተጽዕኖ የለም ወይ? በዚህ ጉዳይ ላይ የእርስዎን ሐሳብ እንስማ። አቶ ገብረ እግዚአብሔር
መሰግናለሁ። ምናልባት ወደዚህ ጥያቄ በቀጥታ ከመሸጋገሬ በፊት ያው አቶ ሳሙኤልና አቶ ግርማ ያነሱትን ሐሳቦች አፕሪሼት አድርጌ ምናልባት አቶ ግርማ ካነሱት አንድ ነጥብ ትንሽ ልበልና ሙስና ፈጽሞ መከላከል አይቻልም ወይ ደግሞ መከላከል አይቻልም የሚለው ነጥብ ላይ በሱ ሳይሆን ንግግሩ ማስቆም አይቻልም፣ ወንጀል እንዳጠቃላይ ማስቆም አይቻልም። መከላከል ይቻላል። የመከላከል ደረጃው ያው ስንመዝን በምን ደረጃ ነው መከላከል የምንችለው የሚለው ያው ራሱ የቻለ አንድ ጉዳይ ሆኖ፣ ግን ወንጀል እንዳጠቃላይ ያው ማስቆም አይቻልም ሙሉ በሙሉ። ሙስና ደግሞ የወንጀል አንድ አካል እስከሆነ ድረስ ያው ወንጀል ድሮ ከገንዘብ ከማህበረሰብ መፈጠር ጋር ተያይዞ የተፈጸመ ወንጀል ነው። የቆየ የኖረ ነው እና በመከላከል ደረጃ ግን ብዙ እርምጃዎች በመውሰድ ወደ ጥሩ ደረጃ መምጣት ይቻላል። ከዚህ አንጻር ጥሩ ስራ ተሰርቷል ለማለት ተፈልጎ ነው። ከዛ ውጪ ሙስና በተለያዩ መልኮች ይፈጸማል። ቅድም እንደገለጽኩት ከትንሽ ዋይ ቀበሌ መታወቂያ ለማውጣት ጀምሮ በተለያዩ የስራ አካላት ጨምሮ እኔ ከምሰራበት ተቋም ጀምሮ ሙስና የማይፈጽም ሰው የለም ማለት አንችልም። አለ ግን ሙስና ተፈጽሟል ተብሎ ምርመራ ተጀምሮ ያስቆምነው ከተጠያቂነትም ያዳነው ሰው አለ ብያል ወስድም ነው እንደ ግሌ። በተቻለ መጠን ተጠያቂነት በማረጋገጥ ረገድ በጥሩ ሁኔታ እየተሰራ ነው። እኔም የተለያዩ ጥናቶች ለመስራት እድል አግኝቼ ነበር። ለምሳሌ ከባንክ ፍራውድ ጋር ተያይዞ በባንኮች ኢትዮጵያ ንግድ ባንክ ጨምሮ የተለያዩ የግል ባንኮችን ጥናቱ ስፋት የሸፈነባቸው ኤሪያዎች ነበሩ። ወደ 1.8 ቢሊዮን ገንዘብ የተጭበረበረበት ሁኔታ ነበር። ግኝት ራሱ ያው ከውስጥ ባሉ ሰራተኞች ከቶፕ ሌቭል ማኔጅመንት ጀምሮ እስከ ታችኛው መዋቅር ያለው ሰራተኛ የተሳተፈበት ወንጀል ይህንን ግኝት ተገኝቶ ነበር የዛሬ 2 ዓመት። ለምሳሌ እኔ የጥናት አካል ስለነበርኩኝ ከዛ ችግሮቻችን ምንድን ነው? የሙስና ወንጀል በመከላከል ረገድ ምንድን ነው ችግር የሆነብን የሚለውም ፍርድ ቤቶችን አቃቤ ሕግን ፖሊስን ያካትት አንድ ጥናት ማከናወንን ነበር። በዚህ ሂደት ያው ጥናቱ የሚያሳየው አንደኛ የህጎች አፈጻጸም ላይም ችግር እንዳለብን አይተናል። እኛም ለምሳሌ ወንጀል ፈጻሚዎች የሚገባቸው ቅጣት በማግኘት ረገድ ጉድለቶች መኖራቸው፣ ቅድም የገለጽኳቸው ህጎች አሉ፣ ዓለም አቀፍና ብሔራዊ ህጎች አሉ። በእነዚያ ህጎች መሰረት እዛው በተቀመጡ ቅጣቶች መሰረት አጥፊዎች ተመጣጣኝ የሆነ እርምጃ አለመውሰድ፣ ይሄ በአፈጻጸም ነው። ለምሳሌ አቃቢ ህግ ክስ ይመሰርታል፣ ይከራከራል፣ በመጨረሻ ፍርድ ቤት ነው ውሳኔ የሚሰጠው። በዚህ ሁኔታ ያው ቅድም የጠቀስኩት አዋጅ ቁጥር 881 ላይ የተቀመጡ የወንጀል ዝርዝሮች እና ቅጣታቸው ሙሉ በሙሉ ያለመተግበር ክፍተቶችን መኖራቸው ጥናታችንም አሳይተዋል ማለት ነው።
አድማጮቻችን፣ ውይይቱ አልተጠናቀቀም። ክፍል 1 ነው ያደመጣችሁት። የውይይቱ ቀሪ ክፍል በሚቀጥለው ሳምንት ወደናንተ እንደምናደርስ ከወዲሁ እንገልጻላችሁ እንወዳለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ሚያዝያ 19 2016 ዓ.ም ምረት ዝግጅታችን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በየሳምንቱ ቅዳሜ በእንግዱ ወልዴ የተዘጋጀ የሚቀርበው የሙዚቃ ቃና ይቀጥላል።
ጤና ስለኝ እንደምን አመሻችሁ። ሳምንታዊ የሙዚቃ ቃና የአየር ሰዓቱን ተረክቧል። እስከ ምሽቱ 4 ሰዓት ሙዚቃዎቹን የማጫውትላችሁ እንግዶ ለኔ አብራችሁኝ አምሽሩ።
ወልማራዳ ልቤ ሸገርዋል ሽወልማራዳ ፒያሳ ሰፈር ሽወልማራዳ ሰላምተኛው ብዙ ሽወልማራዳ ያከርሰው ፍቅር ፒያሳ ደቾቹ አክፍት ነው ለዓለም ውበቷ ለታየው የቀለማ ቀለም ፒያሳ ደቾቹ አክፍት ነው ለዓለም ውበቷ ለታየው የቀለማ ቀለም።
እጅጋየሁ ሽባባው ጂጂ ነበረች ስለ ፒያሳ በጥቂቱ ያንጎራጉረችልን።
This ain't Texas.
ከፖከር የካርድ ጨዋታዎች አንዱ በሆነው ቴክሳስ ሆልደም የተሰየመው ይህ ቢዮንሴ ዘፈን ካንትሪ ወይም ሀገራዊ ስልትን ብለው ለመጀመሪያ ጊዜ የሞከረችበት ነው ማለት ይቻላል። ካርዱን ጥለ ከኔ ጋር በዝግታ እንደንስ እያለች ነው ወይም ጨዋታውን አቁሞ ወደ ዳንስ ወለሉ ና እየተባለ ነው። የዘፈኑ ርዕስ ቢዮንሴ ላደገችበትና የሀገራዊ ሙዚቃ ስልት ተወዳጅ ለሆነበት የቴክሳስ ግዛት የሰጠችው ክብርም ይመስላል።
Redemption, passing time, yeah. Ooh, one step to the right. We headed to the dive bar. We always go at night. Ooh,
ቢዮንሴ ቴክሳስ ሆልደም ለመጀመሪያ ጊዜ በካንትሪ ወይም ሀገራዊ ስልት በመስፈኗ ብዙ ያነጋገረ ስራ ነው። የሙዚቃ ቃና ይከተላል። Let it be. በቅድሚያ የተጫወቱት ዝነኞቹ The Beatles ናቸው። በፖል ማካርትኒ አቀንቃኝነት ግጥሙንም የጻፈው እሱ ነው። የምጋብዛችሁ ግን ዳሊ ፓርተን በቀድሞው የቢትልስ አባላት በፖል ማካርትኒና ሪንጎ ስታር ታጅባ የተጫወተችው ነው። መከፋት ሲኖር፣ ጨለማው ሲበረታ፣ ልብ ሲሰበር ማርያም ከፊቴ ቆማ በቃ ይሁን ትለኛለች ይያሉ ነው።
Broken-hearted people living in a world of greed, there will be an answer. Let it be. For though it may be hard, there is still a chance that they will see. There will be an answer. Let it be. Let it be.
ዘ ቢትልስ ከመላእክታቸው በፊት ከሰሯቸው የመጨረሻዎቹ ዘፈኖች አንዱ ነው። መላእክታቸው ከፈጠረው መጥፎ ስሜት ጋርም የሚገናኝ ይመስለኛል። አዲስ ፍቅረኞችን ባገኙት ፖል ማካርትኒና ጃን ሌነን ህይወት ውስጥ የነበሩት አዳዲስ ሁኔታዎች እንዲሁም መሪ ጊታር ተጫዋቹ ጆርጅ ሃሪሰን ባንዱን ለቆ ለመውጣት መወሰኑ በሁሉም ዘንድ የፈጠረው ደስ የማይል ስሜት ለዜማው መፈጠር ምክንያት እንደሆነ የሙዚቃ ተንታኞች ጽፈዋል። በመከታተል ላይ የምትገኙት ከአሜሪካ ድምጽ የምትላለፍላችሁን ሳምንታዊውን የሙዚቃ ቃና ነው። እንግዲህ ወልዴ ነኝ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። ሁሌም መደመጥ ከሚችሉ ዘፈኖች አንዱ ነው። Have I told you lately that I love you? ልቤን በደስታ ትሞያለሽ፣ መከፋቴን ታጠፊያለሽ፣ ችግሬን ታቀያለሽ። Rod Stewart. Told you lately that I love you. የነጋ ፀሐይና ድምቀቷ ቀኑን በተስፋና በሚቾት ሰላም ይላሉ። አንቺም እንዲያውነሽ ህይወቴን በሳቅት ሞያለሽ፣ የተሻለም ታደርጊያለሽ። ቃና በመከተል Sacrifice, Elton John no. በትዳር ውስጥ ስላለው ፈተና አንድ መሆን መስዋዕትነት እንደሚጠይቅ ግን ደግሞ መወሰለት ሁለት የተለያዩ ልቦች በተለያየ ዓለም መኖራቸውን እንደሚያሳይ ይህም መስዋዕትነት ሊሆን እንደማይችል ይተርካል Elton John። ብዙዎች የፍቺ ዘፈን ሲሉ ይጠሩታል። Sacrifice, Elton John. ወይም እርሱ እንደሚለው No Sacrifice. In the air tonight ከበሮመጅ የግጥም ደራሲና ድምጻዊ ፊል ካሊንስ ነው። ከትዳር አጋሩ ጋር ሲለያይ የጻፈው ነው። ለኮንሰርት በየአገሩ መዞር ካላቆመ እንደሚለያዩ የተነገረው ካሊንስ ወደ ጃፓን አቅንቶ ሲመለስ ትዳሩ ፈርሶ ተጠብቆታል። ተከትሎ የገባበትን ስሜት ገለጸበት ነው። በዚህ ዘመን የሚሰናበታችሁ እንግዲህ ለነኝ ሳምንት እንገናኝ። ሰላም።
ተከበራችሁ አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የቅዳሜ ምሽት ዝግጅታችን በዚሁ ተጠናቀቃል። ከመላ ባልደረቦቻችን ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።